ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጳጉሜ 2012 ዓ.ም ዝግጅታችን ጀመረ። በአማራ ክልል የወሰንና የማንነት ጥያቄ ባለባቸው ቦታዎች የፌዴሬሽን ምክር ቤት ያሳለፈው ውሳኔ እንዲፈጸም የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ አሳሰቡ።
ከዚህ በኋላ ደግሞ አስፈጻሚ አካላትም ተሰጣቸው ነው የሚሰራ ደረጃ በደረጃ የሚሰሩ ይሆናል። ቅሬታውም በዚያ ደረጃ መፈታት አለበት ብለን እናስባለን። ምክንያቱም የኛን ክልል በቀጥታ የሚመለከት ጉዳይ ስለሆነ እነዚያ ዜጎችም ተፈናቅለውም ተበድለውም ምን ብለውም እኛ ክልል ውስጥ ከለላና መከታ እየጠየቁ ስለሆነ እነዚህ ጉዳዮች ለአስፈጻሚው አካል የሚሰጡ ናቸው። የሚመለከታቸው አካላት እነዚህ ችግሮች ደረጃ በደረጃ መፍታት አለባቸው የሚል ተነጋገርንበትም አለ።
በአብይ ርዕስ ሙሉ ዘገባውን እናስተምጣችኋለን። የፌዴሬሽን ምክር ቤት በራያና ወልቃይት አካባቢዎች ለሚፈጸሙ የሰብአዊ መብት ጥሰቶች ምንም አይነት መፍትሄ አለማስቀመጡ ቅሬታ እንዳሳደረባቸው የራያ ራዩማ ዲሞክራሲያዊ ፓርቲና የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አመራሮች ገለጹ። በትራንስፖርት አገልግሎት ሰጪዎች ላይ በሚጭኑት ጭነት መጠን ላይ ተጥሎ የነበረው ገደብና የዋጋ ጭማሪ ከታሪፍ ማስተካከያው በፊት ወደ ነበረበት ይመለስ ተብሏል። በሚሽቱ ከመናስተመጣችሁ ዘገባዎች የተወሰኑትን ነው ያሰማናችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የሚሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ ዜናውን ማሰማችሁ አዳነች ፍሳዬ ነኝ። የትግራይ ክልል በራሷ ብቻዋን የምታካሄደውን ምርጫ ለመታዘብ ከ60 በላይ የአገር ውስጥና አንድ የዓለም አቀፍ ታዛቢ በክልሉ እንደሚገኙ የክልሉ የምርጫ ኮሚሽን ገለጸ። ኮሚሽኑ ከ15 በላይ የአገር ውስጥና የውጭ መገናኛ ብዙሃን ስለ ምርጫው ሂደት እንዲዘግቡ ክልል ውስጥ ይገኛሉ ብሏል። ሙልጌታ ጽባ ከመቀለ የላከው ዘገባ ዝርዝሩን ይዟል።
በትግራይ ክልል የሚካሄደው ምርጫ ቀድመ ዝግጅቶች ማለቃቸው የገለጹት የክልሉ የምርጫ ኮሚሽን የአመራር አባል ተባባሪ ፕሮፌሰር መረሳ ጸሐይ ምርጫው ለመታዘብ የጠየቁ ከ60 በላይ የአገር ውስጥ ታዛቢዎች ፍቃድ ተሰጥቷቸዋል ብለዋል። ከውጭ ብቸኛ ፍቃድ የተሰጣቸው ታዛቢ ኖርዌያዊው ፕሮፌሰር ትሮምቮል ናቸው ሲሉም ገልጸዋል። በክልሉ ከሚገኙ ምርጫ ለመታዘብ ከጠየቁ ተቋማት ሰብሕድሪ የተባለ ሲቪል ሶሳይቲ ተቋም ከህወሓት ሚዛናዊ ሊሆን አይችልም ተብሎ ቅሬታ በመቅረብ ከታዛቢነት ለጊዜው ታግዷል በማለትም ተናግረዋል። ምርጫው ለመዘገብ ደግሞ ከ15 በላይ የሀገር ውስጥና የውጭ መገናኛ ብዙሃን ፍቃድ ተሰጥቷቸው በክልሉ እንደሚገኙ ተባባሪ ፕሮፌሰር መረሳ ገልጸዋል።
ኢንተርናሽናል ሚዲያዎቹ እስካሁን አልጀዚራ አለ፣ የቢቢሲ አለ፣ የዶቼ ቬለም አሉ፣ ቪኦኤ፣ ኤኤፍፒ፣ ብዙ ሌሎች ሚዲያዎች አሉ። እንዲመጡ የተጠበቀው ፌደራል መንግስት በአዲስ አበባ ያገታቸው። ስለዚህ ምርጫ እስከሚካሄድ እስከ ጳጉሜ 4 እንጠብቃቸዋለን ማለት ነው። ክርክሩ ተፈቶ መጥቶ እንዲዘግቡልን እንፈልጋለን። ካልሆነ ግን የኃላፊነት የሚወስደው የፌደራል መንግስት ነው የሚሆነው ማለት ነው።
የመገናኛ ብዙሃን ፍቃድ በመስጠት ዙሪያም የክልሉና የውጭ መገናኛ ብዙሃን ያለቅድመ ሁኔታ ጥሪ ቀርቦ ፍቃድ እንደተሰጣቸው ገልጸው ከሌላው የኢትዮጵያ አካባቢ የሚመጡ መገናኛ ብዙሃን ግን የክልሉ የመምረጥ መብት ሊቀበሉ ይገባል የሚል ቅድመ ሁኔታ እንደተቀመጠለት ገልጸዋል።
የውጭ ሚዲያዎች ክልከላ አላስቀመጥም። የመሀል ሀገር ሚዲያዎች ግን ከዚህ በፊት ዶክመንተሪ ሲሰሩ የነበሩ ሚዲያዎች አሉ። የትግራይ ህዝብ መምረጥ የለበትም ሲሉ የነበራሉ። ፌዴራል መንግስት የትግራይ ህዝብ በኃይል እንዲይዝ የሚጠይቁ ሚዲያዎች የነበራሉ። እነዚህ ወደ ትግራይ መምጣት እነሱም መጠየቅ የለባቸው እኛ መቀበል የለብንም በግልጽ አቋማችን ስለሆነ፣ ስለዚህ አሁን ቢጽፉት ነው ቢቀላቸው በዚህ መጥተው ከሚረብሹ ማለት ነው።
በትግራይ ክልል ከነገ ወዲያ ሮብ ጳጉሜ 4 2012 ለሚካሄደው ምርጫ ከ2.7 ሚሊዮን በላይ መራጮች መመዝገባቸው ተናግረዋል። የፌዴሬሽን ምክር ቤት ከትናንት በስቲያ ቅዳሜ ባደረገው አስቸኳይ ስብሰባ በትግራይ ክልል የሚካሄደውን ምርጫ እንቅስቃሴ በተመለከተ የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ባቀረበለት ውሳኔ ሀሳብ ላይ በመወያየት ምክር ቤቱ የትግራይ ምርጫ በሚመለከት በክልሉ የተወሰነ የተወሰኑ ውሳኔዎች እንዲሁም እየተከናወኑ ያሉ ተግባራት ከሀገሪቱ የበላይ ህግ የሆነውን ህገ መንግስት ጋር የሚቃረን በመሆኑ ተፈጻሚነት የሌለውና እንዳልተደረገ የሚቆጠር ነው ማለቱ ይታወቃል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሆቴል ሩዋንዳ በተባለው ፊልም በጀግንነት የተገለጹት ሩዋንዳዊ አማጽያንን ረድተዋል በሚል ክስ ለፍርድ ይቀርባሉ ሲሉ የሩዋንዳ ፕሬዝዳንት ፖል ካጋሜ ተናግረዋል። ፕሬዝዳንት ካጋሜ በብሔራዊ ቴሌቪዥን ቀርቦ ሲናገሩ ፖል ሩሴሳ ባጊና እንዴት ወደ ሩዋንዳ እንደተወሰዱ አልገለጹም። ተከሳሹ ከአንድ ሳምንት በላይ ለሆነ ጊዜ በእስር እንደሚገኙ ታውቋል። እንደ አውሮፓ አቆጣጠር በ1994 ዓ.ም ሩዋንዳ ውስጥ ፍጅት ሲፈጸም በነበረበት ወቅት ያስተዳድሩት በነበረው ሆቴል ውስጥ በመደበቅ ከ1200 በላይ የሚሆኑ ሰዎችን ከግድያ ለማትረፍ ችለዋል በሚል ሲሞገሱ ኖረዋል። አሁን ግን ሩዋንዳ ውስጥ የሚንቀሳቀሱ አማጽያንን ረድተዋል በሚል ተከሰዋል። ቤተሰባቸው ላነጋግራቸው አልቻልኩም፣ ለጠበቃም ተደራሽነት የላቸውም ሲል አማሯል። አንጋፋ የጀርመን ፖለቲከኞች ኖርድ ስትሪም 2 የተባለውን ብዙ ቢሊዮን ዶላር የሚያስወጣው ከሩሲያ ወደ ጀርመን የሚዘረጋው የተፈጥሮ ጋዝ የቧንቧ መስመር እንዲያሰሩ የሀገሪቱን ቻንስለር አንገላ መርከልን መጠየቃቸው ታውቋል። አሌክሴይ ናቫልኒ የተባሉት የሩሲያ አክቲቪስት መመረዝን ምክንያት በማድረግ ነው እርምጃው እንዲወሰድ የጠየቁት። ጀርመን የግድያ ሙከራ ተደርጎ ዝም ብላ ማየት አይኖርባትም፣ የጋዝ ቧንቧውን ማቋረጥ ለሩሲያ ይብቃ የሚል ግልጽ መልእክት ያስተላልፋል ብለዋል ፖለቲከኞቹ። በበርሊን ሆስፒታል በመታከም ላይ ያሉት ናቫልኒ ለሕክምናው ያስፈልጋል በሚል ሐኪሞች ባደረጉት ኮማ ላይ ይገኛሉ። ራሳቸውን አያውቁም ማለት ነው። የጀርመንና ሌሎች የምዕራብ ሀገሮች መንግስታት ናቫልኒ ላይ የተደረገው የግድያ ሙከራ የሩሲያ ባለስልጣኖች እጅ አለበት ይላሉ። ሞስኮ ግን አስተባብላለች። በ44 ዓመት ዕድሜው አክቲቪስት ላይ የተፈጸመውን የመመረዝ ተግባርን በሚመለከት በሚደረገው ምርመራ ሩሲያ የማትተባበር ከሆነ በህብረት በሚደረገው የውሃ ስር የሚያልፈው የተፈጥሮ ጋዝ ቧንቧ ውጥን አደጋ ላይ ይወድቃል ሲሉ የጀርመን የውጭ ጉዳይ ሚኒስትር ባለፈው ሳምንት ሩሲያን አስጠንቅቀው ነበር። ማሪያ ኮሎስኒኮቫ የተባሉ አንጋፋ የቤላሩስ ተቃዋሚ ኃይል አባል ዛሬ በመዲናይቱ ሚንስክ ማንነታቸው ባልታወቀ ሰዎች መያዛቸው ተገልጿል። በፕሬዝደንት አሌክሳንደር ሉካሸንኮ ላይ የሚካሄደው ተቃውሞ 5ኛ ሳምንቱን ይዟል። አነስታዚያ የተባሉ እማኝ የሲቪል ልብስ የለበሱ ወንዶች ኮሎስኒኮቫን አስገድደው ወደ ትንሽ አውቶቡስ ሲያስገቡ አይቻለሁ ሲሉ ዛሬ ለአንድ ድረገጽ መናገራቸው ተዘግቧል። ባለፈው ታህሳስ ወር በተካሄደው ምርጫ ሉካሸንኮን ለማሸነፍ ሲሉ ተቃዋሚዎችን በሚያስተባብሩ መማክርት ውስጥ ከነበሩ 3 ሴቶች በሀገሪቱ የቀሩት ኮሎስኒኮቫ ብቻ ነበሩ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቻይና እና የህንድ ወታደራዊ ኃይሎች በሚያጨቃጭቃቸው ተራራማ ድንበራቸው ላይ ለአንድ ወር ያህል እንደተፋጠጡ መሆናቸው ተዘግቧል። በአስርተ ዓመታት ውስጥ ባልታየ መልኩ ከፍተኛ ግጭት ያካሄዱት ሁለቱ ባለ ኒውክሌር መሳሪያ ሀገሮች ሳያስቡት በድንገት ጦርነት ውስጥ ሊገቡ ይችላሉ ሲሉ ጠበብት እያስጠነቀቁ ነው። በካሽሚሩ የሂማላያ ክልል ምስራቃዊ ጫፍ ላይ ለ45 ዓመታት ያህል በተለያዩ የተጻፉና ያልተጻፉ ስምምነቶች ቋፍ ላይ ያለ ተኩስ አቁም ቆይቷል። ነገር ግን ከጥቂት ወራት ወዲህ የሚደረጉት እንቅስቃሴዎችና የሚካሄዱት ግጭቶች ርቀው እንዳይሄዱ ስጋት ማሳደራቸው አልቀረም። የሁለቱ ሀገሮች የመከላከያ ሚኒስትሮች ቅርቃር ውስጥ ለገባው ጠብ መፍትሄ ለማግኘት ሲሉ ባለፈው አርብ ሞስኮ ተገናኝተው እንደተነጋገሩ ተዘግቧል። በመጨረሻም የኮቪድ-19 ዜናዎች። ህንድ በኮሮና ቫይረስ በሽተኞች ብዛት ብራዚልን አልፋ ከዓለም የሁለተኛነትን ቦታ ይዛለች። የህንድ የጤና ሚኒስቴር ዛሬ ብቻ 90802 በኮቪድ-19 የተያዙ ሰዎች መገኘታቸውን ገልጿል። 1016 የሚሆኑት ደግሞ ዛሬ በሞት እንደተለዩ የጤና ሚኒስቴሩ አክሏል። በአጠቃላይ ህንድ ውስጥ ኮቪድ-19 ከገባበት ጊዜ አንስቶ የኮሮና ቫይረስ በሽተኞች ብዛት ከ4.2 ሚሊዮን በላይ እንደደረሰ ተዘግቧል። ብራዚል ትላንት 14521 አዲስ በቫይረሱ የተያዙ ሰዎች ማግኘቷን አስታውቃለች። ህንድ በአጠቃላይ በበሽተኞች ብዛት ሁለተኛውን ቦታ ብትይዝም በሙታኑ ብዛት ብራዚል ከዩናይትድ ስቴትስ ቀጥላ ሁለተኛ ናት። 126,650 ሰዎች ሞተውባታል። ዩናይትድ ስቴትስ ውስጥ 6.3 ሚሊዮን የሚሆኑ የቫይረሱ በሽተኞች እንዳሉ ታውቋል። በሞት የተለዩት 189 ሺህ እንደሚሆኑ ተገልጿል። አውስትራሊያ በሚገኘው ቪክቶሪያ ክፍለ ግዛት ዛሬ 41 አዲስ የቫይረሱ በሽተኞች መገኘታቸውን ባለስልጣናት ተናግረዋል። ካለፈው ሰኔ ወር አንስቶ በአንድ ቀን ውስጥ ከሚገኙት የበሽተኞች ብዛት ያነሰ ቁጥር ነው ተብሏል። አውስትራሊያ የኮሮና ቫይረስ ክትባት መድኃኒት ለመስራት CSL ከተባለው የፋርማሲ ኩባንያ ጋር ስምምነት ማድረጓን የሀገሪቱ ጠቅላይ ሚኒስትር ስካት ሞሪሰን ዛሬ ጠቁመዋል። ተሞክሮ አስተማማኝነቱ ከተረጋገጠ እንደሚመረት ገልጸዋል። ሌላው የክትባት መድኃኒት ደግሞ በአስትራዘኒካና በኦክስፎርድ ዩኒቨርሲቲ ትብብር በመስራት ላይ ያለው ነው። የአውስትራሊያው የፋርማሲ ኩባንያ እንደሚያመርተውና በሀገሪቱ እንደሚያከፋፍለው ጠቅላይ ሚኒስትሩ ጠቁመዋል። 3.8 ሚሊዮን የክትባት መድኃኒት መጠን በመጪዎቹ ጥርና የካቲት ወራት ለገበያ ይቀርባሉ የሚል እምነት እንዳላቸው ሞሪሰን ገልጸዋል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 28 2012 ዓ.ም ምረት ምሽት ፕሮግራም ነው። የፌዴሬሽን ምክር ቤት ውሳኔን በተመለከተ የምሁራን ትንታኔ ይዘናል።
መጀመሪያ ላይም ለንቶች ከስምምነት እና በንግግር እንዲቋጩ እንደሚፈልግ እና የትግራይንም ህዝብ ለመብቃት እንደማይፈልግ ጠቅሶ ነው ወደዛ ውሳኔ የሚሄደው። ከዚህ አንጻር ያ በመቅረቱ ነው እንግዲህ ትንሽ የሆነ የፎይታ ስትንፋሽ ሁሉም የተነፈሰው። ከዛ ውጭ ግን ያው ይህ ህገ መንግስታዊ እንደሚለው ምርጫውን የታወቀ ነገር ነው። ብዙም አዲስ ነገር አልነበረም እሱን በተመለከተ። ከተለያዩ አቅጣጫዎች ግፊቶች የተለያዩ ግፊቶች ነበሩ። ከዛ አንጻር ከተለያዩ ግፊቶች እና ብዙ እና የተለያዩ ግፊቶች አንጻር ሲታይ ቃቄ ላይ የተመሰረተ ውሳኔ ይመስላል።
ቀደም ብሎ የሰማችሁት የአዲስ አበባ ዩኒቨርሲቲ የፌዴራሊዝም ማዕከል ዳይሬክተር ዶክተር ዘመላክ አይተነው ሲሆን ተከትሎ የሰማችሁት ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች ትምህርት ክፍል መምህር ዶክተር ሰለሞን መብሬን ነው። በሁለተኛው አጋማሽ ይዘናቸው እንመለሳለን። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ ሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታደምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በአማራ ክልል የወሰንና የማንነት ጥያቄ ባለባቸው ቦታዎች ያሉ ዜጎችን ደህንነት ለመጠበቅ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ አስፈጻሚው አካል ተግባራዊ እንዲያደርግ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ አሳስበዋል። አስቴር ምስጋናው ዝርዝሩን ታስደምጠናለች።
የፌዴሬሽን ምክር ቤት ከትናንት በስቲያ ቅዳሜ ባካሄደው አስቸኳይ ጉባኤ የትግራይ ብሔራዊ ክልላዊ መንግስት ከነገ በስቲያ ጳጉሜ 4 ሊያካሄደው ያቀደው ምርጫ ህገ መንግስቱን ይጻረራል ሲል በይኗል። በዚህ መሰረት ምርጫው የክልሉ ካቢኔና ምክር ቤት ቀደም ሲል የወሰኗቸው ከምርጫ ጋር የተያያዙ እርምጃዎች በህገ መንግስቱ አንቀጽ 9(1) መሰረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ናቸው በማለት በሙሉ ድምጽ ወስኗል። በተለይ የትግራይ ዲሞክራሲያዊ ፓርቲ የራያ ራዩማ ዲሞክራሲያዊ ፓርቲና የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ለምክር ቤቱ ያቀረቧቸው አቤቱታዎችን በመጥቀስ የትግራይ ክልል እያካሄደ ካለው ህገ ወጥ የተባለ የምርጫ ሂደት ጋር ተያይዞ በዜጎች ላይ እየደረሱ ያሉ የሰብአዊ መብቶች ጥሰቶችና በህገ መንግስቱ የተረጋገጡ የፖለቲካ ፓርቲዎች መብቶች ለማክበር ተቀባይነት የሌለውና ሊታረም የሚገባ ነው ብሏል። ዛሬ የተከበረውን የሰላምና የምስጋና ቀን ምክንያት በማድረግ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ትላንት በሰጡት ጋዜጣዊ መግለጫ ላይ ስለ ፌዴሬሽን ምክር ቤቱ ውሳኔ ተጠይቀው ነበር። ውሳኔውን አስፈጻሚው አካል ማስፈጸም አለበት ብሏል።
ፌዴሬሽን ምክር ቤቱ ወሰነው አለ። ከዚህ በኋላ ደግሞ አስፈጻሚ አካላትም የተሰጣቸውን የቤት ስራ ደረጃ በደረጃ የሚሰሩ ይሆናል። ቅሬታውም በዚያ ደረጃ መፈታት አለበት ብለን እናስባለን። ምክንያቱም የኛን ክልል በቀጥታ የሚመለከት ጉዳይ ስለሆነ እነዚያ ዜጎችን ተፈናቅለውም ተበድለውም ምን ብለውም እኛ ክልል ውስጥ ከላላና መከታ እየጠየቁ ስለሆነ እነዚህ ጉዳዮች ለአስፈጻሚው አካል የሚሰጡ ናቸው። የሚመለከታቸው አካላት እነዚህ ችግሮች ደረጃ በደረጃ መፍታት አለባቸው ሚል የተነጋገርንበትም አለ። የፌዴሬሽን ምክር ቤት ዞሮ ዞሮ የሚጠበቅበትን ውሳኔ ያሳልፋል። ከዚያ በኋላ ያለው የአስፈጻሚው አካል ስራ ነው ማለት ነው።
በሌላ በኩል በአማራ ክልል እየተጠናቀቀ ባለው አመት ውስጥ ታይቷል ለተባለው ሰላም አስተዋጽኦ ላበረከቱ የፖሊስ አባላትና ግለሰቦች ዛሬ ጳጉሜ 2 የውቅና ሽልማት ተሰጥቷል። ሽልማቱ የተሰጠው ከረዳት ኢንስፔክተር እስከ ምክትል ኮሚሽነር ላሉ 29 የፖሊስ አባላት እንዲሁም በዞንና በወረዳ ደረጃዎች እየሰሩ ላሉ መሆኑም ታውቋል። በዚህ የሰላም ቀን ላይ ንግግር ያደረጉት የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ በየጊዜው የሚያጋጥሙን ፈተናዎች እንዴት ማለፍ እንዳለብን ከአባቶቻችን የተማርነው በመሆኑ ዛሬም ፈተናዎችን በብቃት ተወጥተናል ብለዋል።
ባለፉት ጊዜያት በአገራችን በተለይም በክልላችን ያጋጠሙን ፈተናዎች በአሸናፊነት መወጣት ጀምረናል። በጥበባችንም አልፈናል። ችግር ሲያጋጥመን እንዴት መፍታት እንዳለብን የተማርነው ከቀደምት አባቶቻችን ነው። ባለፈው ጊዜ በክልላችን አጋጥሞን የነበረውን አስጨናቂና ከባድ ጊዜ ተቋቁመን ይሄው እዚህ ደርሰናል። ይህ ክስተት ያደረሰብን የህይወት የንብረትና የስነ ልቦና ጉዳት ከባድ ቢሆንም በደረሰብን ሀዘን እየቆዘን እንደ ዶሮ አንገት ደፍተን መሬት ስንጭር የምንኖር ደካሞችም አይደለንም። የደረሰውን ጉዳት እንዳይደገም እንከላከለው ይሆናል እንጂ የፈሰሰውን አናቃናውም። እኛ ግን የአባቶቻችን ልጆች ነንና ከፈሰሰው ውሃ ላይ እህል ማብቀል አስተምረውናልና በጓዶቻችን ዘንድ የህዝባችንን ራዕይ እናበቅልበታለን። እርግጥ ነው አጋጥሞን የነበረው ጉዳት ጠሊቅ ሀዘን ውስጥ ቢያስገባንም ለህዝባችን ስንል ከሀዘን ቶሎ መውጣት ነበረብን። ሀዘን ማብዛት ትርፉ ለበለጠ ችግር መጋለጥ ነው። መሪ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜ ጭምር ህዝቡን እየመራ ማሻገር አለበት። በሀዘን በመቆራመጥ የምናተርፈው ነገር የለም። የሚሻለን የወንድሞቻችንን ህልም እውን ማድረግ ነው። ስለሆነ የሚያጋጠመን ጉዳት ወደ ባሰ ችግር ሳይሸጋገር ከህዝባችን ጋር ሆነን በጥበብ በመውጣት ከማቅ ወደ ግምጃ ከምንሻገርበት ቀን ደርሰናል። ይሄው ዛሬ በእናንተ ፊት ግምጃ ለብሰን መቆም ችለናል። የማያሳፍረንና የማያሳንሰን ህዝባችን ከጎናችን ሆኖ ስለደገፈን በህዝባችን አይዞታ ተረጋግተንና ተበረታተን ይሄው ዛሬ ማቅ አውልቀን ግምጃ ለብሰን በተጨማሪ ተስፋና ድል ወደ መጪው ብሩህ ዓመት እንሸጋገር ዘንድ ቆርጠን ተነስተናል።
የኦሮሚያና የቤንሻንጉል ጉሙዝ ክልል ርዕሳነ መስተዳደር ዛሬ በተከበረው የሰላምና የምስጋና በዓል ላይ ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴር ምስጋናውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ከትላንት በስቲያ ቅዳሜ ነሐሴ 30 2012 ዓ.ም ተመረጠ የተካሄደው የፌዴሬሽን ምክር ቤት አስቸኳይ ስብሰባ በትግራይ ክልል የሚካሄደውን ምርጫ በሕግ ወጥነት በመፈረጅ እንዳልተካሄደ ይቆጠራል የሚል ውሳኔ ማሳለፉ መልካም መሆኑን የገለጹት የራያ ራዩማ ዲሞክራሲያዊ ፓርቲና የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አመራሮች በራያና ወልቃይት አካባቢዎች ለሚፈጸሙ የሰብአዊ መብት ጥሰቶች ግን ምንም አይነት መፍትሄ ሳያስቀምጥ ማለፉ ቅሬታ እንዳሳደረባቸው ገለጹ። አክለውም ቅሬታቸውን ወደ ፌዴሬሽን ምክር ቤት ለማቅረብ በዝግጅት ላይ መሆናቸውን ተናግረዋል። መስፍን አራጌ ዘገባለው።
ምክር ቤቱ ነሐሴ 30 ባካሄደው አምስተኛ ዓመት አንደኛ አስቸኳይ ስብሰባ ላይ እንዳስታወቀው የትግራይ ክልል የፌዴሬሽን ምክር ቤት ያስተላለፈውን ውሳኔና የምክር ቤቱ አፈ ጉባኤ ህገ መንግስቱ እንዲከበር በደብዳቤ የገለጹትን ማሳሰቢያ አለመቀበሉ ይህ ህገ መንግስታዊ ነው ማለቱ ይታወሳል። የህገ መንግስት ትርጓሚዎችን መሰረት አድርጎ ባስተላለፈው ባለ 3 ነጥብ ውሳኔም የትግራይ ክልል ምርጫ እንቅስቃሴዎች ከህገ መንግስቱ ጋር የሚቃረኑ በመሆናቸው በህገ መንግስቱ አንቀጽ 91 መሰረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ናቸው በማለት በሙሉ በድምጽ ወስኗል። ወሳኙ በራያ ራዩማ ዲሞክራሲያዊ ፓርቲና ወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ከፍተኛ አመራሮች ዘንድ ሁለት አይነት አስተያየት አስተናግዷል። የትግራይ ክልል ያካሄደ ያለውን የምርጫ እንቅስቃሴ የፌዴሬሽን ምክር ቤት በህገወጥነት መፈረጁ እንደ ወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ አባባል
ወሳኙ ጥሩ ነው። ቲፒኤንኤፍ በመንግስታዊ ተሰጥን ለፈጸመ በሰኔ 3ም የኮቪድ መሰረት አድርጎ ፌዴሬሽን ምክር ቤት የሰጠው የህግ ትርጓሜ ምርጫ መራዘም እንደሚችል በምክንያት የገለጸውን የሰጠው ውሳኔ ቲፒኤንኤፍ እንዳልተቀበለ፣ በዚያ ላይም የህግ ጥሰት እንደፈጸመ፣ በሁለተኛም ከፌዴራል ምርጫ ቦርድ እውቅና ውጭ የራሱ የምርጫ ኮሚሽን አቋቁሞ ምርጫ ለመካሄድ መንቀሳቀሱ ህገ መንግስቱ የማይፈቅደው ህጋዊ ነገሮችን ያልተከተለ ህገ መንግስታዊ ጥሰቶች እየፈጸመ እንደሆነ፣ እንደገና አሁንም በጣውሜን አራት ምርጫ ላካሄዳለን ብለው የሚያካሄዱት ያለም እውቅና የሰጠውን ህገ መንግስቱን እየጣሰ ነው በሚል፣ በተጨማሪ በወልቃይትና በራያ ከፍተኛ የሰብአዊ መብት ጥሰቶችን በኮሚቴዎች አማካኝነት እንደተገለጠና ፌዴሬሽኑን እንዳረጋገጠ ገልጿል።
ይሁን እንጂ በክልል ውስጥ የተፈጸመውን የሰብአዊ መብት ጥሰት ፌዴሬሽኑ ምላሽ የሰጠበት መንገድ ከጠበቅነው በታች ነው ሲሉ ለአሜሪካ ድምጽ ገልጸዋል።
ሰብአዊ መብቶች እኛ አካባቢ የሚፈጸሙ ያሉ ማስቆም ይገባል የሚለው ውሳኔ ማሳለፍ ይገባ ነበረ። መንግስት የትኛውም አካል ይዞ ያን ማህበረሰብ ማዳን ይገባል የሚል ውሳኔ ሊወስን ይችል ይሆን ነበረ ብለን አስበን ነበረ። እሱን አልሆነም። በዚያ ላይ ትንሽ
የራያ ራዩማ ዲሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበን በበኩላቸው የፌዴሬሽን ምክር ቤት ውሳኔ ቁርጥ ያለ አቋም ያልተንጸባረቀበት እንደሆነ ጠቅሰዋል።
የራያ ህዝብ ጥያቄ በፌዴሬሽኑ ቀርቦ ውይይት መደረጉ ጥሩ ነገር ሆኖ፣ በመሰረታዊ ነገር ግን የፌዴሬሽን ምክር ቤት ውሳኔ ከጠበቅነው በታች ነው የሆነው። ጠብቀነው የነበረው ነገር የፌዴሬሽን ምክር ቤት ቁርጥ ያለ ውሳኔ ይወስናል የሚል ግምት ነበረን። ያው በአሁኑ ሰዓት ህዝቡ መውጫ መግቢያ አጥቶ በጣም በተጨናነቀ ሁኔታ ነው ያለው እና ፌዴሬሽን ምክር ቤትም ይህን ግምት ውስጥ ያስገባ ውሳኔ ይወስናል የሚል ግምት ነበረን። የተወሰነው ውሳኔ እንደጠበቅነው አልሆነም።
ፌዴሬሽኑ ችግሮቹን ነቅሶ ማውጣት ብቻ ሳይሆን ለችግሮቹ መፍትሄ ማስቀመጥና ችግር ፈጣሪዎቹ ተጠያቂ የሚሆኑበትን ውሳኔ ማሳለፍ ነበረበት ሲሉ አስተያየት ሰጪዎቹ አብራርተዋል።
በውሳኔው ላይ ምንድን ነው? አንደኛ ህገ መንግስት ተጥሷል ይላል። ህገ መንግስት ከተጣሰ ህገ መንግስት የጣሰ አካል ምን መደረግ አለበት፣ ምን አይነት እርምጃ መወሰድ አለበት የሚለው አቅጣጫ አላሳየም። ስለዚህ አንድ ክስተት ብለን የምናስበው ይሄ ነው። በሁለተኛ ደረጃ በራያና በወልቃይት የሰብአዊ መብት ጥሰት ተፈጽሟል ብሎ በውሳኔው ጠቅሷል። ይሄም የሰብአዊ መብት ጥሰት እየፈጸመ ያለው ቡድን ምን አይነት እርምጃ መወሰድ አለበት የሚለውም እንደዚሁ አቅጣጫ አላሳየም እና ካለው ነባራዊ ችግር አንጻር ግምት ውስጥ ያስገባ ውሳኔ አይደለም ብለን ነው የወሰድነው። እኛ
በትግራይ ክልል የሚካሄደው የምርጫ እንቅስቃሴ ከክልሉ ባለፈ በሌሎች ክልሎች ላይ የሚኖረው አንድምታ አፍራሽ ነው ሲሉ ኮሎኔል ደመቀ ስጋታቸውን ይገልጻሉ።
ስልጣን ይቀጥላል አይቀጥልም አይደለም ሀገሪቱ በአጠቃላይ ትምህርት እንሰጣለን እኛ ይህን ካደረግን በኋላ ሌሎች ክልሎችም በዚህ መልኩ እንዲመጠኑ እንገፋለን የሚል ነው። በመሬት የሚሰጡ ያለ ቅስቀሳ መንግስት ይህ መሆን ደግሞ ከኛ በላይ ደግሞ መረጃ ይኖረዋል ብለን እንገምታለን። የዚህ ሀይል ዝም ብለው በዝምታ ካየው ጦርነት እንዳይኖር ብሎ ሰርቶ ዝም ካለ ነገ ሌሎች ሲኞች ምንድን ነው የሚያደርገው? ስለዚህ መንግስት ዝም ብለው ቁጭ ነው አንድ ሀገር የነበረ ወደ የተለያዩ ትናንሽ ሀገሮችን ሲለያዩ ዝም ይል ከሆነ ምንድን ነው የሚደረገው? ህልም ተፈርቶ ሳይገኝ አይታደርም እንደሚባለው አሁንም ጦርነት ሊኖር ይችላል ተብሎ አይደለም። ስለዚህ ሀገር ነው የሚበልጠው። ሀገር ከሚፈርስ ተመጣጣኝ ዋጋ ተከፍሎም ሀገር ማዳን ይገባል።
እኛ ከመጀመሪያም ጀምሮ የፌዴራል መንግስት በቲፒኤልኤፍ ሰነድ የያዘው አቋም ትክክል ነው ብለን አንወስድም። በህግ መጠየቅ ያለበት ድርጅት ነው እንጂ እዚህ መድረሱ ራሱ እኛ የፌዴራል መንግስት ድክመት ብለን ነው የምናስበው። አሁንም የፌዴሬሽን ምክር ቤት ውሳኔም ቲፒኤልኤፍ የበለጠ አሁን የሚሰራውን ስራ አጠናክሮ እንዲሰራ እንዲቀጥል ያደርገዋል እንጂ ለውጥ አይኖረውም ብለን ነው የምናስበው።
የፌዴሬሽን ምክር ቤቱ ለትግራይ ህዝብ ትልቅ ክብር እንዳለው መግለጹን ያደነቁት የራያ ራዩማ ምክትል ሰብሳቢ አማረ ጉበን አባባሉ ግን ሚዛናዊነቱን ስቷል ብለዋል።
ባለፈው 30 ዓመታት አንድ የኢትዮጵያ ህዝብ የማያውቀው ነገር አለ። በንግራችን ላይ ትነግ በሀገር ደረጃ አህዳዊ ስርዓት አያስፈልጉም ብሎ ህዝብ እንደ ህዝብ ፈርጆ ያ ሁሉ ማዕት ሲያወርድ በትግራይ ክልል ያሉ ብሔሮችና ህዝቦች በግልጽ ታሪክ የሚያውቃቸው ከትግራይ ህዝብ ጋር እኩል ታሪክ ያላቸው እንደ ወጀራት ህዝብ፣ የራያ ህዝብ፣ የወልቃይት ህዝብ ያሉ ሌሎች አገው ይርጋት ስስር ያላቸው ማንነቶች ሆን ተብሎ ጨፍልቆ ከአዳዊ ስርዓት በላይ ጨፍላቂ የሆነ ስርዓት ነው ሲያራምድ የነበረውና ስለዚህ ምን አይነት አስተሳሰብ ነው የተፈጠረው በትግራይ ክልል ውስጥ ያለው ህዝብ ትግራይ ብሔር ብቻ እንደሆነ እንዲታሰብ ነው ያደረገውና የፌደራል መንግስቱም አሁን እየፈጠረው ያለው ስህተት ይሄንን ነገር በትክክል ባለመገንዘቡ ይመስለኛል ትግራይ ክልል ብዙ ህዝቦች አሉ በቃ በትግራይ ክልል የሚሰጡ ውሳኔም እነዚህ ህዝቦች በሙሉ ግምት ውስጥ ያስገባ ነው ማለት ነው ለትግራይ ህዝብ ክብር አለን ይላል የፌደሬሽን ምክር ቤት ትክክል ነው ለትግራይ ህዝብ ለማንኛውም ህዝብ ክብር ይገባዋል ግን የራያ ህዝብም ክብር ይገባዋል የወልቃይት ህዝብ ይገባዋል የወጀራ ህዝብ ክብር ይገባዋል
የራያ ራዩማ ዴሞክራሲያዊ ፓርቲም ሆነ የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ጉዳዩን ወደ ፌደሬሽን ምክር ቤት ዳግም ለማቅረብ በዝግጅት ላይ መሆናቸውን አረጋግጠዋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ
ስናራገን ለዘገባው እናመሰግናለን ወደ ተከታዩ ዘገባ እንለፍ የኮሮና ቫይረስ ስርጭትን ለመክታት በትራንስፖርት ዘርፍ ላይ በመላ ሀገሪቱ ተፈጻሚ እንዲሆን ታስቦ ተግባራዊ ተደርጎ የነበረው ታሪፍ መነሳቱ ታወቀ የፌደራል ትራንስፖርት ባለስልጣን ለክልሎች በላከው ደብዳቤ የኮሮና ቫይረስ ወረርሽኝን ለመከላከል የትራንስፖርት አገልግሎት ሰጪዎች በሚጭኑት መጠን ላይ ተጥሎ የነበረውን ገደብና የዋጋ ጭማሪ ከታሪፍ ማስተካከያው በፊት ወደ ነበረበት ይመለስ ተብሏል ክልሎችም የዋጋና የጭነት መጠን ማስተካከያ ማድረጋቸውን እየገለጹ ናቸው አዲስ ቸኮል ተጨማሪ ያለው
የኮሮና ቫይረስ ስርጭትን ለመከላከል በሚል የከተማ ታክሲና የሀገር አቋራጭ ተሽከርካሪዎች የመጫን አቅማቸውን ግማሽ እንዲጭኑና የሚያስከፍሉት ዋጋ በጽፍ እንዲጨምር ተወሰነ የነበረው መመሪያ ቀርቶ የኮሮና ቫይረስ ከመከሰቱ በፊት በነበረው ዋጋና የመጫን አቅም መጫን እንዲጀምሩ ተወስኗል። በጉዳዩ ላይ አስተያየት እንዲሰጡን የፌደራል ትራንስፖርት ባለስልጣን አቶ አብዲስ ያለታን ለማግኘት ያደረግነው ተደጋጋሚ ሙከራ ባይሳካም ክልሎችና የከተማ አስተዳደሮች በተመሳሳይ ጊዜ ይህን ተመሳሳይ ውሳኔ ለመወሰን ያበቃቸው ግን ከፌደራል መንግስት የተላከ መመሪያ መሆኑን ስማቸው መጥቀስ ያልፈለጉ የባለስልጣኑ ሰራተኛ ለቪኦኤ አስተውቀዋል። በዚህ መሰረት ሀገር አቋራጭ አውቶቡሶች የድሬዳዋና አዲስ አበባ ከተሞች እንዲሁም አንዳንድ ክልሎች ወደ ቀድሞ ታሪፍና የጭነት መጠን መመለሳቸውን አስተውቀዋል። በዚህ ረገድ የተወሰነ ልዩነት ያለው ድሬዳዋ ላይ የታክሲ አገልግሎት የሚሰጡት እንደየሰሌዳ ቁጥራቸው ሙሉ ቁጥር ያላቸው በሙሉ ቀን፣ ጎደሎ ቁጥር ያላቸው ደግሞ በጎደሎ ቀን መሆኑን እንዲቀጥል መደረጉ ሲሆን በአዲስ አበባም የታክሲ ዋጋ ቅናሽ ቢያሳይም ቀድሞ ከነበረው ግን የተወሰነ ጭማሪ መኖሩን ባለስልጣኑ ያወጣው መረጃ ያመለክታል። ከሙሉ አቅሙ 25% ብቻ እንዲጭን ተደርጎ የነበረው የከተማ ባቡርም አሁን 75% የመጫን አቅሙን እንዲጭን የተወሰነው ሳኑ መነሻ የኮሮና ቫይረስ ስርጭት ለመከላከል ከመሆኑ አንፃር ይህ ውሳኔ ወቅቱን ነው የተበቀ ነው ወይ የኮሮና ስርጭት ላይ ተጽዕኖ አይኖርም ወይ በሚለው ላይ በድሬዳዋ አስተዳደር የሳቢያን ኮቪድ-19 ልዩ ሆስፒታል ሐኪም የሆኑ ዶክተር ወንደሰታዬ ብዙ አሳሳቢ አይደለም ይላሉ። በተቃራኒው ኮቪድ-19 ከጤና ባሻገር የኢኮኖሚ ጫናም የፈጠረ በመሆኑ ውሳኔው ይህንን ጫና ለማቅለል ያግዛል ባይ ናቸው።
ዲስታንሱ የሚያመጣው ተጽዕኖና ማስክ መጠቀምና እጅን በንጽህና መጠበቅ ወይ ደግሞ ሳኒታይዘር መጠቀም ኢፌክታቸው ይተነሰኔ ይለያያል። ለምሳሌ ሁሉም ህብረተሰብ ማስክ ቢጠቀሙ ሁለት ቤኔፊት ነው ያለው። የመጀመሪያው ቤኔፊት ሰውየው እንዳይያዝ ይከላከለዋል። አንደኛው ቤኔፊት ደግሞ ሰውየው ወደ ሌሎቹ እንዳያስተላልፍ ወደ አየር ውስጥ ድሮፕሌቶቹን ወይ ደግሞ ጥቃቅን ነገሮች ወደ አየሩ እንዳይሰራጭ ይከላከላል። ስለዚህ ትልቁ ዋናው ወደ አፍንጫችንና አፋችን የሚመጡት ድሮፕሌት ወይ ደግሞ ጥቃቅን ነገሮች የመከላከል ነገር ነው። ሁለተኛው ሳኒታይዘር የምንጠቀመው እጃችን ንጹህ ከሆነ ወደ አፍንጫችንና ወደ አፋችን እጃችን የምንነካ የመያዝ እድላችን አነስተኛ ነው ማለት ነው። ሶስተኛው የመከላከያ መንገድ ርቀትን መጠበቅ ነው። ርቀት 1-2 ሜትር ነው። WHO እስከ 1 ሜትር በሚለው ርቀት ነው። ይሄ ይከላከላል ግን የነዚህን ሁለቱ ኢፌክት ከበር አያረግም። ሁለቱ ነገሮች ናቸው በጣም ኢፌክትሊ ከተጠቀም ኮሮናር ባለበት ማቆም የምንችለው።
የትራንስፖርት ዋጋ በጥፍ መጨመሩ የኢኮኖሚ ጉዳት ስላለው ይህን መቅረሱ ጥሩ ነው የሚሉት ዶክተር ወንደሰን ሆኖም በተለይ ድሬዳዋ ላይ የታክሲ አገልግሎት ሰጪዎች እንደየሰሌዳ ቁጥራቸው በሁለት ተከፍለው ሙሉ ቁጥር ያላቸው አንድ ቀን፣ ጎደሎ ቁጥር ያላቸው ደግሞ ሌላ ቀን መደረጉ የኮሮና ቫይረስ የመከላከል አላማውን የሳተ ነው ይላሉ። እንደርሳቸው አባባል ይህ ውሳኔ የታክሲ አቅርቦት እጥረትን በመፍጠር ሰዎች ለታክሲ እንዲጋፉ የሚያደርግ ነው። ወይዘሮ መርሻ የተባሉ ወላጅና የመንግስት ሰራተኛ ውሳኔውን በደስታ ነው የተቀበሉት።
እንደ መንግስት ሰራተኛ በፊት የነበረው ታሪፍና አሁን ተሳፋሪ ሲቀንስ የነበረው ታሪፍ እኩል ስላልሆነ ያ ታሪፍን እየከፈሉ በዛ መንገድ በጣም ከባድ ነበር እና ወደ ቀደመ ቦታ መመለሱ ለክፍያው ለመንግስት ሰራተኛው በቃ የሚያስጨንቅና የሚያሳስብ የነበረውን ጉዳይ ወደ ነበረበት መመለሱ መልካም ነው ላለሁ። በሌላ በኩል ደግሞ አሁን አዲስ አመት ሲመጣ ተማሪዎች ወደ ትምህርት ሲመለሱ በእንደዛ አይነት አቋሃን አንደኛ ትራንስፖርቶች ከሚጭኑት በታች ሲጭኑ የበለጠ መጨናነቅን ይፈጥር ነበር፣ ሁለተኛ ደግሞ ክፍያው ያው እጥፍ ስለነበረ በጣም ይከብድ ነበር። ስለዚህ አሁን ወደ ነበረበት ቦታ መመለሱ የሚፈጠረውን ጫና ያቃልለዋል ብዬ አስባለሁ። ጥሩ ነው ላለሁኝ።
ኮሮና ቫይረስ ወደ ሀገራችን መግባቱን ተከትሎ ከተወሰዱ ዘርፈ ብዙ እርምጃዎች አንዱ የህዝብ እንቅስቃሴ ለመቀነስ መሞከር ነበር። በትራንስፖርት አገልግሎት ሰጪዎች ላይ ተወስኖ የነበረው በግማሽ አቅም የመጫንና እጥፍ የማስከፈል ውሳኔ እዚህ አካል ነበር። ሆኖም ወረርሽኙ ወደ ህብረተሰቡ ከተስፋፋ በኋላ ገደብ መጣሉ ኢኮኖሚያዊ ጫና ስለሚያይል በሚል ገደቡ ሳይነሳ እንዳልቀረ ነው ዶክተር ወንደሰን የሚናገሩት። በተመሳሳይ ከዚህ በፊት የኮሮና ቫይረስ የተገኘባቸውና ከእነሱ ጋር ንክኪ ያላቸው ሁሉ በለይቶ ማቆያ እንዲቆዩ ይደረግ የነበረ ሲሆን በሽታው ወደ ህብረተሰቡ ከተሰራጨ በኋላ ግን አቅም ያላቸው ሁሉ በራሳቸው ቤት ራሳቸውን ለይቶ እንዲያቆዩ የሚፈቅድ አሰራር ማሻሻያ ተደርጎ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews፣ በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። እንደ አውሮፓውያን አቆጣጠር መስከረም 29 2020 ዓ.ም ተመረጠ። በኢትዮጵያ መስከረም 19 ማለት ነው። ሪፐብሊካን ፓርቲያቸው በድጋሚ ለመመረጥ እጩ አድርጎ የመረጣቸው ፕሬዝዳንት ዶናልድ ትራምፕ እና የዲሞክራቲክ ፓርቲው እጩ የቀድሞ ምክትል ፕሬዝዳንት ጆ ባይደን የመጀመሪያውን ክርክራቸውን ያካሂዳሉ። የቪኦኤ ስቲቭ ሬዲሽ የምረጡን ዘመቻዎቹን ቀጣይ ሂደት የሚያስቃኝ ዘገባ አጠናቅሯል። ቆንጅታየ ታቀርባለች።
ሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ እና ዲሞክራቱ የቀድሞ ምክትል ፕሬዝዳንት ጆ ባይደን በፓርቲዎቻቸው በይፋ የታጩባቸው ጉባኤዎች ተጠናቀው ሁለቱም እጩዎች የምረጡኝ ዘመቻቸውን ተያይዘውታል። በአውሮፓውያን መስከረም 29 እንደ ኢትዮጵያ አቆጣጠር መስከረም 19 ለመጀመሪያው ክርክራቸው ከመገናኘታቸው በፊት ቁልፍ በሆኑት የሀገሪቱ ክፍለ ግዛቶች ላሉ ድምጽ ሰጪዎች የምረጡኝ መልእክቶቻቸውን ጠርበውና ስለው ቅስቀሳቸውን ቀጥለዋል። ምን አይነት ክርክር ይሆን ይሆን? የቴክሳስ A&M ዩኒቨርሲቲ የኮሙኒኬሽንስ ፕሮፌሰሯ ጀነፈር ማርቺሃ እንዲህ ሲሉ ያስረዳሉ።
I think that we can expect to see a rowdy debate.
ሁለቱ ፕሬዝዳንታዊ እጩዎች ከስነ ስርዓት ውጪ የሚጫጫሁበት ክርክር መጠበቅ የምንችል ይመስለኛል። ባይደንም ትራምፕም ከመፋለም ወደ ኋላ የሚሉ አይደሉም። ፕሬዝዳንት ትራምፕን ባለፈው ምርጫ ተቀናቃኛቸውን እንዴት እንዳደረጓቸው ጆ ባይደንንም በ2012ቱ ክርክር አይተናቸዋል ይላሉ ፕሮፌሰር ማርቺሃ ሲያስታውሱ።
Isn't shy to do that, to mock people or to bully them during a debate. He did that in 2016.
ያን ማድረግ ክርክር ላይ ሰው ላይ ማላገጥና ለማስፈራራት መሞከር የሚያሳፍራቸው አይደሉም። 2016 ላይ አድርገውታል። ጆ ባይደን ደግሞ ረዘም ያለ የፖለቲካ ክርክር ያላቸው ናቸው። ሳይበገሩ ጸንተው የሚከራከሩ መሆናቸውን አይተናል። በ2012 ዓመተ ምህረት በምክትል ፕሬዝዳንታዊ ክርክራቸው ላይ እኮ የትራምፕን ዘይቤ በሚመስል መንገድ ተፎካካሪዎቻቸውን በመጠኑም ቢሆን ሲሳለቁባቸው እንደነበርም አይተናል። እስካሁን ፕሬዝዳንታዊ ክርክሮች በአብዛኛው የሚከናወኑት ከአከራካሪው ለሚቀርቡ ጥያቄዎች እጩዎቹ መልስ በመስጠት ነው። የምረጡኝ ክርክሮች ምን ውጤት ያመጣሉ? አሁንም የቴክሳስ የA&M ዩኒቨርሲቲዋ ፕሮፌሰር ያስረዳሉ።
It is actually informative to see both candidates in contrast to one another. So to hear how they speak, you know,
ሁለቱ እጩዎች በክርክር መጋጠማቸው ሁለቱንም ለማወቅ እድል ይሰጣል። አነጋገራቸውን፣ ሐሳባቸውን ለመግለጽ የሚጠቀሙበትን ዘይቤ ብቻ ሳይሆን ስለ ፖሊሲዎቻቸውም እንድናውቅ ይረዳናል። አንዱ ሌላውን ፊት ለፊት ለመወነጃጀል ከዚያም ምላሹን እየሰጡ ለመከላከል እድሉን ያገኛሉ። በቫንደርቢልት ዩኒቨርሲቲ የክርክሮች ዳይሬክተር የሆኑት ጃን ኮክ ክርክሮች የሚካሄዱበት መንገድ መሻሻል ይኖርበታል ይላሉ። ለጋዜጣዊ ጉባኤ ፍጆታ እየተቀነጠበ ከመስማው በተሻለ መዘጋጀት ይኖርበታል ያሉትን በምን መንገድ ቢሆን እንደሚሻል ሲያስረዱ እንዲብለዋል።
the debate would start with, here's the issue or the situation. You have 30 minutes or whatever it is to meet with your consultant.
ክርክሩ እንደዚህ ነው የሚጀምረው። ስለ ጉዳዩ ወይም ስለ ሁኔታው ይነገርሃል። በተሰጠ ጉዳይ ዙሪያ ከአማካሪዎች ጋር ለመመካከር 30 ደቂቃ የሚሆን የሆነውን ያህል ጊዜ ይሰጣል። ከዚያ በጉዳዩ ዙሪያ አቋምህን ይዘህ ትመለስና አቋምህን ታስረዳለህ። ከዚያ በኋላ ደግሞ እንዴት ከዚያው ሳኔ ላይ እንደደረስክ በነዚያው ሳኔዎችህ ጥራት ዙሪያ ክርክር ይደረጋል።
ይሄኛውን ክርክር የ2016ቱን ፕሬዝዳንታዊ ክርክር ከተከታተለው 84 ሚሊዮን የሚገመት ህዝብ ይከታተለውም አይከታተለው ይልቁን አጠያያቂው የምን ያህሉን መራጭ አቋም ይክርክር ያስቀይር ይሆን የሚለው ነው። የቫንደርቢልቱ ዩኒቨርሲቲ ጆን ኮክ ያስረዳሉ።
A lot of the research on presidential debates have shown that it kind of lets people identify with the candidate.
በፕሬዝዳንታዊ ክርክሮች ዙሪያ የተካሄዱ ምርምሮች እንደሚያሳዩት ክርክሩ ቢደረግም የሚከታተለው ሰው አስቀድሞ የሚደግፈውን እጩ መደገፉን ነው የሚከተለው። ከዚያ ውጪ የዚያን እጩ አቋም ሌላ ሰው ይጋራ እንደሆነ ያሳያቸው ይሆናል እንጂ የፕሬዝዳንታዊ እጩዎች ክርክር የመራጭን ሐሳብ እንደሚያስቀይር የሚያመለክት ብዙ ማስረጃ የለም።
ጄኒፈር ማርቺሃ በበኩላቸው የሚከታተለውም ህዝብ ኃላፊነት እንዳለበት ያስረዳሉ።
I really think that, you know, for these debates to have any kind of
እንደውነቱ ከሆነ እነዚህ ክርክሮች የሚገባቸውን ውጤት እንዲያመጡ ከተፈለገ አድማጩ ራሱ ሳይዳላ አይምሮን ክፍት አርጎ የማዳመጥ ኃላፊነት አለበት ብዬ በጣም አምናለሁ።
የፒው የምርምር ተቋም ባጠናው መሰረት ባለፈው ፕሬዝዳንታዊ ምርጫ ድምጽ ከሰጡት መራጮች መካከል 10 ከመቶ ማንን እንደሚመርጡ ውሳኔ ላይ የደረሱት በክርክሮቹ ወቅት ወይም ወዲያውኑ ክርክሩን ተከትሎ እንደሆነ ተናግረዋል።
እናመሰግናለን ቆንጆ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራናችሁ ነን። አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። በትግራይ ብሔራዊ ክልል እንደሚካሄድ የሚጠበቀው ምርጫ የፌዴሬሽን ምክር ቤት የሰጠው ውሳኔ ጥንቃቄ የተሞላበትና ለሰላማዊ መፍትሄ በር የሚከፍት እንደሆነ ተገለጸ። ከሀገር ጥቅም አንጻር በትግራይ ክልል ይካሄዳል የተባለው ምርጫ ግን አሳፋሪ እንደሆነም አስተያየት አለ። ከምርጫው በኋላ በፌዴራሉ መንግስትና በክልሉ መንግስት መካከል የሚኖረውን ግንኙነት ለመገመት አስቸጋሪ ነው ተብሏል። መለስካቸው አምሃ ዝርዝራለሁ።
በፌዴሬሽን ምክር ቤት የተወሰነው ውሳኔ አያሌ ወራትን ያስቆጠሩ ፖለቲካዊ ሂደቶችን ተከትሎ እንደመጣ የሚያስረዱት በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ሰለሞን መብሬ ናቸው። ይህ ሂደት ራሱን በተለያዩ መልኩዎች ሲገልጽ የነበረ ይታይ የነበረ እንደሆነም ዶክተር ሰለሞን ያብራራሉ። ውሳኔው ግን በቀላሉ እንደማይታይ ያስገነዝባሉ።
ጥንቃቄ ያለው አይነት ውሳኔ ይመስላል። ዝርዝሩ እንግዲህ ውሳኔው ለምን አስፈለገ፣ እንዲህ አይነት ውሳኔ ለምን ተወሰነ ይባሉ ብዙ ጥያቄዎች በብዙ አቅጣጫ ሊታዩ የሚችሉ ጥያቄዎች እና ሊመለሱ የሚችሉ መልሶች ቢኖሩም በእኔ እይታ ጥንቃቄ ያለው በነገሮችን በጥንቃቄ የማየት ለምን ከተለያዩ አቅጣጫዎች የተለያዩ ግፊቶች ነበሩ። ከዛ አንጻር ከተለያዩ ግፊቶች እና ከብዙ እና የተለያዩ ግፊቶች አንጻር ሲታይ ወይንም ጥንቃቄ ላይ የተመሰረተ ውሳኔ ይመስላል።
በአዲስ አበባ ዩኒቨርሲቲ የፌዴራሊዝም ማዕከል ኃላፊ ዶክተር ዘመላ ካይተነው በበኩላቸው የፌዴሬሽን ምክር ቤት ህገ መንግስቱን ከመተርጎም አንጻር የመጨረሻ ውሳኔ የሚሰጥ አካል እንደሆነ ያስገነዝባል። ይገባሉ። ስለሆነም የትግራይ ብሔራዊ ክልላዊ መንግስት ምርጫን በተመለከተ ያወጣው ህግም ሆነ ህጉን ተግባራዊ የሚያደርገው አካል በህግ ውጤት ያለው ስራ የሚሰሩ አይደሉም ይላሉ። አክለውም ዶክተር ዘመላክ ሲያስረዱ
የተለየ አመለካከት ኖረም አልኖረም ማንም ቢኖረው ያው የፌዴሬሽን ምክር ቤት የሚለው እንደተከለኛ ህገ መንግስት ትርጉም የሚወሰደውና ከዚህ አንጻር ብዙም የሚያጨቃጭቅ አይደለም። ነገር ግን ያው የተፈራው የነበረው ይሄ ህገ መንግስቱ ከዚህ በፊትም ኦልሬዲ ተርጉሞታል። ይሄን የሌሎችን ክልሎች የስልጣን ዘመን ሲያራዝም ኦልሬዲ የትግራይንም አራዝሟል። ስለዚህ ህገ መንግስቱም ከዚህ አንጻር በፊትም ተርጉሞታል። የተፈራው የነበረው ምናልባት የፌዴሬሽን ምክር ቤት ባለስልጣን መሰረት መንግስትን በትግራይ ክልል ውስጥ ጣልቃ ገብቶ ምርጫ እንዲያስቆም የሆነ ወይ የሚለው ነው። ወይም ደግሞ ያው በባጀት አካባቢ ከፌደራል መንግስት ለክልሎች የሚሰጠውን ድጎማ ቀመሩን የሚወስነው የፌዴሬሽን ምክር ቤት እንደመሆኑ እሱንም እንዲያዝ ያግድ የሆነው የሚለውም ሌላ የተፈራ ጉዳይ ነበር። ስለ እነሱ ጉዳዮች ብዙዎቻችንን ፎይ ባስባለ መልኩ ምንም አይነት ትእዛዝ ሳያስተላልፍ ቀርቷል። ያ ማለት ራሱ የውሳኔ መጀመሪያ ላይም ለንቶች በስምምነት እና በንግግር እንዲቋጩ እንደሚፈልግ እና የትግራይንም ህዝብ ለመጉዳት እንደማይፈልግ ሰው ነው ወደዛ ውሳኔ የሚሄደው። ከዚህ አንጻር ያ በመቅረቱ ነው እንግዲህ ትንሽ የሆነ የፎይታ ስትንፋሽ ሁሉም የተነፈሰው። ከዛ ውጭ ግን ያው ይህ ህገ መንግስታዊ እንደሚለው ምርጫውን የታወቀ ነገር ነው። ብዙም አዲስ ነገር አልነበረም እሱን በተመለከተ።
ይሄ በአንዳንድ ሰዎች አስተያየት ደግሞ ጥርስ የሌለው አይነት አንበሳ ነው የሚመስለው የፌዴሬሽን ምክር ቤት ያወጣው መግለጫ እንደዚያ ነው እና ምንም ነገር አይልም የሚልም አስተያየት ያላቸው ሰዎች አሉ።
ይሆናል እንግዲህ በኖርማል የፖለቲካ ሁኔታዎች ውስጥ እንደዚህ ወይ እንደዛ አይነት ትዕዛዞችን በስተራንድ ስሜት ይሰጣል። አሁን ግን ነገሩ ስትሪክትሊ ህገ መንግስቱ የመተግበር እና የማስተግበር ጉዳይ ብቻ ሳይሆን ሌሎች የፖለቲካ እሳቢዎችን መወሰድ አለባቸው። ህገ መንግስቱ እንደወረደ መተግበር አለበት። ስለዚህ ትግራይ ምርጫው እንዳካሄድ ማስቆም አለብን ወደሚል ምናልባት የኮንፍሮንቴሽናል ወደሆነ ውሳኔ ብሄድ ኖሮ ህገ መንግስቱን አስከብራለሁ በሚል ምናልባት አገሪቷ ወደማትወጣ ሌላ ዘግ ውስጥ ሊከታት ይችላል እና እኔ በበኩሌ ትንሽ ረገብ ያለ እና ብዙ ያልተካረረ ውሳኔ መወሰኑ ጥሩ ነው፣ እንዲሁም ብልህነት ነው ባይኔ እና ምንድነው እንደ ድካም ሳይሆንም ማየው ምናልባት የሚያስከትለውን ችግር የመረዳትና ትንሽ ተግቢ የሆነ መልኩ የማፈግፈግ ነገር ይመስለኛል እና ጉዳዮችን በንግግር ለመጨረስ መሞከሩ ወይም ደግሞ በንግግር እንዲጨረሱ በር መክፈቱ በመጥፎ የሚታይ አይደለም። ያለንበት ሁኔታ ግምት ውስጥ በማስገባት ማለት ነው። ምክንያቱም አሁን ያለንበት የፖለቲካ ሁኔታ ኖርማል የሚባል አይደለም እና የህገ መንግስቱም ምንድን ነው ኖርማል በሆነ መልኩ የሚተገበርበት የፖለቲካ ሁኔታ ውስጥ ስላልሆነ እንደው የመጣ ይምጣ ህገ መንግስቱ መከበር አለበት በሚል ብቻ አለመግፋቱ እና ትንሽ ለንግግሮች በር መክፈቱ በእኔ አስተያየት ምናልባት ብልህነት የተሞላበት ነው ባይ።
ለዶክተር ሰለሞን መብሬም በአንዳንድ ወገኖች ይህ ውሳኔ ከጥንቃቄም አልፎ ህግን ማስከበር አለመቻል ተደርጎ ይወሰዳል፣ ይህንን እንዴት ይመዝኑታል የሚል ጥያቄ አንስቼላቸዋለሁ።
አዎ፣ ይህንን ሰፋ አድርጎ ማየት ነው የሚያስፈልገው። ጠቅላላው ይሄ በተለይ የህግ ችግር፣ ህግን የማክበርና የማስከበር ችግር የረዥም ጊዜ ችግር ነው። አሁን በቅርብ ወይንም ያው የለውጥ ሂደት የምንለው ከተጀመረ ወዲህ ብቻ የመጣ አይደለም። የረዥም ጊዜ የተከማቸ ችግር ነው። እርግጥ በተለይ ምርጫን በተመለከተ ቀድሞውኑ ለ25-30 ዓመት ክብር ያለው ታማኒ የሆነ ምርጫ ባልተካሄደበት ያውም ደግሞ የፖለቲካ ስርዓቱን ሲዘውር የነበረ ቡድን ትህነግ ወይንም የትግራይ ነጻ አውጪ ግንባር ዛሬም በእንደዚህ አይነት ሁኔታ ምርጫ አካሂዳለው ብሎ በዚህ መልኩ ራሱን ማቅረቡ አሳፋሪ ነው። ብዙ በተለይ ከህዝብ ክብር፣ ከህዝብ ጥቅም እና ከህዝብ ደህንነት አንጻር ሲታይ ምንም የሚፈይድ ነገርም አይደለም ምርጫ የተባለው ወይንም አሁን ድርጅቱ ወይ ቡድኑ አካሂዳለው ያለው። ለዛ ነው ከዛ አንጻር በተለይ ከህዝብ ክብር፣ ከህዝብ ጥቅም አንጻር ሲታይ ፋይዳ ያለው ነገር ስላልሆነ በእኔ እምነት የተወሰነ ውሳኔ አሁን ተወሰነ የተባለውም ውሳኔ ብዙ በፖለቲካ ሂደቱ ውስጥ ያሉ ብዙ ነገሮችን አሁን ያልነው በፊትም የነበረው የአካሄድ የህግ እና በተለይ በሚፈጠሩት ፖለቲካዊ ችግሮች ህጋዊ እና ተመጣጣኝ እርምጃ
ወይንም መፍትሄ ማስገኘት ላይ ከመዘግየት ጋር ተያይዞ ብዙ የተለየ ነው። ያውም እኔ ሳየው በጥንቃቄ ወይንም ለጥንቃቄ ሲባል ህግን አስታኮ ወይንም ህጎችን አንቀጾችን አስታኮ የተወሰነ ነገሮች እንዲዘጋጉ በሚል መንፈስ የተወሰነ ውሳኔ ይመስላል። እኔ እይታ
በፌዴሬሽን ምክር ቤት የተወሰነውን ውሳኔ አንዳንዶች በአንድ እጅ እንደማጨብጨብ ይቆጥሩታል። ሰላምም ሆነ ጦርነት ሁለት ወገኖችን ይሻል። በትግራይ ብሔራዊ ክልላዊ መንግስት በኩል ተመጣጣኝ የሰላም ፍላጎት ያለ አይመስልም የሚል ጥያቄ ደግሞ ለዶክተር ዘመላካይት ነው አቀረብኩላቸው።
ምርጫው እንደሚካሄድ ምንም ብዙም ጥርጣሬ ያለው አይመስልም። አሁን ምርጫው ከተካሄደ በኋላ ምን አይነት ግንኙነት ነው የሚኖረው? አሁን ትግራይ ውስጥ በሚፈጠረው መንግስትና ከፌደራል መንግስቱ መካከል ምን አይነት ግንኙነት ነው የሚኖረው? ፌደራል መንግስቱ ያንን ከምርጫ በኋላ የሚፈጠረውን መንግስት ህግ እንደተመረጠ መንግስት አድርጎ ከሱ ጋር ግንኙነቶች ያደርጋሉ የሚለው እንግዲህ ወደፊት የምናየው ነው። ሌላው ደግሞ ምንድነው ይሄ ጀነራል ኤሌክሽን የኢትዮጵያ ስድስተኛው ምርጫ ከተካሄደና ስድስተኛው ምርጫ ማለት ምንድነው የፌደራል ፓርላማውም የክልሎች ምክር ቤቶችን ምርጫ ስለሚካሄድ በዛ ጊዜ ሌላ ምርጫ ይካሄዳል ትግራይ ውስጥ ወይስ አሁን የተመረጠው ፓርላማ ወይም ስቴት ካውንስል ይቀጥላል የሚለውም ሌላ ጉዳይ ነው። እሱ ወደፊት የምናየው ነው። ግን ቢያንስ በዚህ ደረጃ አሁን ባለ ሁኔታ ብዙ አለመገፋፋቱ እና ከፌደራል መንግስቱ ትንሽ ረገብ ማለት ማሳየቱ መጥፎ አይመስለኝም። ምናልባት እንግዲህ ውስጥ ለውስጥ ለመነጋገርም በር ይከፍታል ባይ ነው።
የፌዴሬሽን ምክር ቤቱ ቅዳሜ ነሐሴ 30 ባሳለፈው ውሳኔ የትግራይ ብሔራዊ ክልላዊ መንግስት ምክር ቤት አስፈጻሚ አካላትና የምርጫ ኮሚሽን ምርጫን በሚመለከት ያወጣው የምርጫ አዋጅ 351/2012 ያሳለፏቸው ውሳኔዎችና የፈጸሟቸው ተግባራት ከህገ መንግስቱ ጋር የሚቃረኑ በመሆናቸው በህገ መንግስቱ አንቀጽ 9 ቁጥር 1 መሰረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ነው እንዳለ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንለፍ። የአካል መራራቅ ተግባራዊ እየተደረገ ባለበት ጊዜ የሚታሰብ ትዳር ወይም የጋብቻ ስነ ስርዓት ተጋቢ ሙሽሮችንና ቤተሰቦቻቸውን ሳይቀር በአንድ ቦታ መገኘት እንዳይችሉ አድርጓቸዋል። አፍሪካ ውስጥ የቴክኖሎጂን ጥቅም በአግባቡ የተረዱ ጥንዶች ግን ሙሽሮቹ በሺዎች የሚቆጠር ርቀት ላይ ሆነው በኢንተርኔት አማካኝነት ቃል ኪዳን ማሰርን እንዳማራጭ ይወሰዱ ነው። የጆሃንስበርግ ዘጋቢያችን አኒታ ፓውል ሁለት የተለያየ አገር ላይ ሆነው በዚህ መልክ ትዳራቸውን የፈጸሙ አፍሪካዊ ጥንዶችን አነጋግራ የላከችልን ዘገባ ፍቅርና ናፍቆትን የሚዘክር የጋብቻ ስነ ስርዓት ስምንሽ ቆየ ታቀርባለች።
እዚህ ሙሽራ እየገባች ነው። በሌላኛው የዓለም ጫፍ ደግሞ ሙሽራው ተቀምጦ ይጠብቃል። ፊፊና ኢማኑኤል ኢግቤቡ በዚህ መልኩ ጋብቻቸውን የፈጸሙት የዛሬ ወር ነበር። እሷ በናይጄሪያ ደቡብ ምስራቅ በምትገኘው ኢንጉ ከተማ እየደነሰች ወደ ጋብቻው ስፍራ ስትገባ፣ እሱ ደግሞ የደቡብ አፍሪካ የኢኮኖሚ እምብርት በሆነችው ጆሃንስበርግ ከተማ የሙዚቃ ስራውን ከሚሰራበት ቦታ ሆኖ በኢንተርኔት ይከታተላል።
On that day he was like online and we're talking every
የዛን ቀን እሱ ኢንተርኔት ላይ ነበር እናም በየሰከንዱ ነበር የምናወራው። አጠገቤ እንዳልነበረ ሁሉ አልተሰማኝም። እንደውም እዚህ እንዳለ ሆኖ ነበር የሚሰማኝ። ልክ አብሮኝ እንዳለ እዛ ሳይሆን እዚህ እንደሆነ አርጌ ነበር። እርግጠኛ ነኝ ሰዎች ይህች ልጅ ምንድነው እንደዚህ የሚያስደንሳት የሚያስቃትና የሚያስደስታት ብለው ግራ ሊገባቸው ይችላል።
የኮቪድ-19 ባስከተለው የጉዞ ክልከላ ምክንያት በኢንተርኔት አማካኝነት የሚደረጉ ሰርጎች እየተለመዱ መጥተዋል። አብረው ያሉ ጥንዶችም ቢሆኑ ወረርሽኙ ባስከተላቸው ክልከላዎች ምክንያት በተለመደው መንገድ የጋብቻ ስነ ስርዓታቸውን ማድረግ አልቻሉም። ይህ ደግሞ ልክ እንደ ሞሊቦንጎ ጉልዋኮ የመሳሰሉ በጆሃንስበርግ የሚገኙ የድግስ ቃ አቅራቢዎችን የንግድ ስራ በእጅጉ አሽመድምዷል።
በጣም ረጅም ጊዜ ነው የሚወስደው። አንድ ነገር አስቢ፣ ሁላችንም በሰፊ ቤተሰብ ውስጥ ነው ያደግነው። የ7 አመት፣ የ8 አመት፣ የ15 ወይም ደግሞ የ25 አመት የልደት በዓላችንን ስናከብር ሁሌም በዙሪያችን ቢያንስ 7 ሰዎች ኖራሉ። ያንን መርሳት ወይም ለብቻ ማክበር ማለት በጣም ከባድ ነገር ነው። በምዕራብ ሀገራት ስላሉ ሰዎች አላውቅም። ምናልባት እዛ ከአንድ ሰው ጋር እራት ከበላሽ በቂ ሊሆን ይችላል። እኛ ግን እንደዛ አይደለንም። እኔ እንደዛ አይደለሁም።
ብዙ ተጋቢ ጥንዶች ሰርጋቸውን ለማክበር የኮቪድ ወረርሽኝን ማብቃት እየተጠባበቁ ቢሆንም ኢግቤውና ሙሽራው ግን ፍቅራቸውንና አብሮነታቸውን ለዓለም ለማሳወቅ እስከዛ መጠበቅ እንዳልፈለጉ ሙሽራው ይናገራል።
በአካል ባለመገኘቴ በጣም ተሰምቶኛል። ግን እየደነሰች ስትገባ በፈገግታ ነበር የማያት። ያ ደስተኛ ናት ብዬ እንዳስብ ረድቶኛል። ቢያንስ ለጊዜው ይዘው የምትቆየው ነገር አላት።
የተቋረጠው የአውሮፕላን በረራ እንደገና ሲቀጥል ኢግቤቡና ባለቤቱ ደቡብ አፍሪካ ላይ የመገናኘት እቅድ አላቸው። እስከዛው ድረስ ግን በኢንተርኔት አማካኝነት ባልና ሚስት ሆነው በጋብቻ ተጣምረዋል።
ስመኝሽንም እናመሰግናለን። ተከታዩ መሰናዶ አፍሪካ ነክ ርዕሶች ነው። አንድ የምዕራብ ሀገራት ዲፕሎማቶች ያወጡት መግለጫ የዚምባብዌ መንግስት ኮቪድ-19ን የህዝቡን መብቶች ለማፈን እንዳይጠቀምበት አስጠንቅቋል። የፕሬዝዳንት ኢመርሰን ምናንጓ ገዢ ፓርቲ ግን ውዳቂ ሐሳብ ነው በማለት ማስጠንቀቂያውን አጣጥሏል። መግለጫው የቀረበው ጸረ መንግስት ሰልፍ ያቀነባበሩ የተወሰኑ ሰዎች የመንግስትን እርምጃ በመፍራት በተደበቁበት ወቅት መሆኑን የአሜሪካ ድምጽ ዘጋቢ ኮሎምበስ ማቫንጋ ከሃራሪ በላከው ዘገባ ጠቅሷል። አዳነች ሳህዬ ለአፍሪካ ነክ ርዕሶች ታቀርባለች።
ዩናይትድ ስቴትስ የምትገኝባቸው 7 ሀገሮች የዚምባብዌ ፕሬዝዳንት ኤመርሰን ናንጋጓ ከሁለት ዓመታት በፊት ቃለ መሐላ ሲፈጽሙ ሰብአዊ መብቶችን ለማክበር የገቡትን ቃል እንዲያከብሩ ጥሪ አድርገዋል። የምዕራብ ሀገራት ዲፕሎማቶቹ መግለጫ ሀገሮቻቸው ዚምባብዌ በየጊዜው በሚፈራረቅባት ድርቅና በኮቪድ-19 ምክንያት በደረሱባት ቀውሶች እንደሚረዷት ገልጸውላታል። ነገር ግን ኮቪድ-19ን ሰበብ በማድረግ የዜጎቿን መሰረታዊ ነፃነቶችን መንፈግ እንደሌለባት ገልጸዋል። የፕሬስ የመናገርና የመሰብሰብ ነፃነት እንዲሁም የሰብአዊ መብት መከበር ዓለም አቀፍ እውቅና ያላቸውና በዚምባብዌ ሕገ መንግስት ውስጥ የሰፈሩ መብቶች ናቸው። መንግስት ሰብአዊ መብት የሚረግጡትን የመመርመርና ጥፋተኛ ሆነው የተገኙትን ለፍርድ የማቅረብ ኃላፊነት አለበት ይላል 7 ዲፕሎማቶች በህብረት ያወጡት መግለጫ። የዚምባብዌ ማስታወቂያ ሚኒስትር ሞኒካ ሙትስቫንጓ መንግስት ዩናይትድ ስቴትስ፣ ጀርመን፣ ፖላንድ፣ ብሪታንያ፣ ካናዳ፣ ኖርዌይ እና ኒዘርላንድ በህብረት ስራ ወጥቶ መግለጫ የሚለው ነገር የለም ሲሉ ባለፈው ሳምንት ቅዳሜ ተናግረዋል። የዚምባብዌ ገዢ ፓርቲ ዛኑ ፒኤፍ ቃል አቀባይ ታፋድዙዋ ሙጉዋዲ ግን የምዕራብ ሀገራት ዲፕሎማቶች ያወጡትን መግለጫ አንቋሸዋል።
This is just a piece of rubbish. Nothing new except the usual rhetoric from the same culpable players.
ይህ ብጣሽ ቁሻሻ ነው። እዚያ ሀገር ረብሻ በተነሳ ቁጥር እጃቸው በግልጽ ከሚታየው ከተለመደው የጥፋተኞች ለፈፋ በስተቀር ምንም አዲስ ነገር የለውም። የዚምባብዌ መንግስት ወይም ህዝብ እነሱን ጥፋተኛ ማድረጉን እንዲያቆም ሊያስተምሩት የሚሞክሩት ምን መሰረት በማድረግ ነው? መንግስትን ተጠያቂ ያደረጉ በምን ሂሳብ ነው እነሱ ነጻ ሊሆኑ የሚችሉት? ህገወጥ ማዕቀቦች የጣሉበትን መንግስት ነው የሚከሱ ያሉት። እዚህ ግባ የማይባል ዋጋቢስ ነው።
የዚምባብዌ የፖለቲካ ተቃዋሚዎችና የሰብአዊ መብት ተሟጋቾች ናንጋጓ የሟቹን መሪ ሮበርት ሙጋቤን አሰራር ላለመከተል ከገቡት ቃል እያፈገፈጉ ነው ይላሉ። የሮበርት ሙጋቤ የ37 ዓመት አገዛዝ በሰብአዊ መብት ረገጣ የታጠረ እንደነበር ተገልጿል። የዚምባብዌ መንግስት የዲፕሎማቶችን መግለጫ ከማንቋሸሽ ይልቅ ምርመራ ቢያደርግበት ይሻላል ሲሉ ማን ራይትስ ዋች የተባለው የሰብአዊ መብት ድርጅት የደቡባዊ አፍሪካ ኃላፊ ዱዊ ማፌንጋ አስተንዝበዋል።
This is very important that the Zimbabwean government shows
የዝምባብዌ መንግስት ሰብአዊ መብትን የሚያከብር መሆኑን ማሳየት መቻል አለበት። አገሪቱ ሰብአዊ መብት የምታከብር መሆኗን ለማሳየት ካልቻለች ግን ኢኮኖሚው እንዲያገግምና ዓለም አቀፍ ተሳትፎ እንዲኖረው የሚደረገው ጥረት ከንቱ ይሆናል። ምክንያቱም ሰብአዊ መብት በማታከብርና ዜጎቿን በመታሰቃይ እንዲሁም የመንግስት የሰላላ ሰራተኞች ዜጎችን የጠለፉና ሰቆቃ እየፈጸሙባቸው እያየች እንዳላየች ለመሆን ከምትሞክር ሀገር ጋር ለመስራት የሚፈልግ የንግድ ተቋም የለም።
የዝምባብዌ የፖለቲካ ተቃዋሚዎችና የሰብአዊ መብት ቡድኖች እንደሚሉት የተወሰኑ የዲሞክራሲ ደጋፊ አክቲቪስቶች መንግስትን የሚቃወም ሰልፍ በማስተባበራቸው እንዳይታሰሩ በመስጋት በህቡ ለመኖር ተገደዋል። ባለፈው ሐምሌ ወር ሊካሄድ የነበረው የተቃውሞ ሰልፍ በጸጥታ ኃይሎች እንደታገደ ተገልጿል። ዚምባብዌ መንግስት ኮቪድ-19ን የህዝቡን መብቶች ለማፈን እንዳይጠቀምበት ከምዕራብ ሀገሮች ስለቀረበበት ማሳሰቢያ የተቀናበረው ዝግጅት ሲያበቃ ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ።
አድማጮቻችን እናመሰግናለን። የሰኞ ምሽት የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት ከመጠናቀቁ በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በየአመቱ መስከረም ወር ላይ በሚመጣው የመጀመሪያው ሰኞ ዩናይትድ ስቴትስ ሰራተኞቿ ለአገሪቱ ብልጽግና የሚያደርጉትን አስተዋጽኦ ከፍ ለማድረግ እለቱን አክብራው ትውላለች ይላል የእለቱ ርዕሰ አንቀጽ ጽሑፉን ሲጀምር። እንደ አውሮፓ አቆጣጠር ሰፕቴምበር 5 1882 ወደ 10,000 የሚጠጉ ወንዶችና ሴቶች በኒውዮርክ ማናተን ጎዳናዎች ላይ ባደረጉት ሰልፍ የመጀመሪያውን የሰራተኞች ቀን አክብረዋል። የኒውዮርክ ማዕከላዊ የሰራተኞች ማህበር ከፍተኛውን የሥራ ክፍያና አነስተኛውን የሥራ ሰዓትን እንዲሁም ምቹና የተሻሉ የሥራ ሁኔታዎች እንዲኖሩ የታገሉ ሰራተኞችን ከፍ ከፍ ለማድረግ እለቱ እንዲከበር ማድረጉንም ርዕሰ አንቀጹ አስታውሷል። እለቱ የድል በዓል ቢሆንም የተከፈለው መስዋዕትነትም የታሰበበት ነበር ያለው ርዕሰ አንቀጽ ሰራተኞቹ ለከባድ ስራቸው ተመጣጣኝ ክፍያ ለጠየቁበት ዓላማ አደባባይ የወጡበትን የክፍያ ቀናቸውን እንኳን አሳልፈው የሰጡበት መሆኑንም ጠቅሷል። በዚህ አመት የኮቪድ-19 ወረርሽኝ ሰራተኞቹ ላይ አዲስ አጋጣሚ በመፍጠር እስከዛሬ አይተነው የማናውቀው ልዩ ፈተና ደቅኗል ብሏል ርዕሰ አንቀጹ። የኮሮና ቫይረስን ወረርሽኝን መስፋፋት ለመክታት በሚሊዮኖች የሚቆጠሩ ሰራተኞች ለወራት ከቤታቸው እየሰሩ ቢሆንም በብዙ መቶ ሺዎች የሚቆጠሩት ደግሞ ወረርሽኙን በግንባር እንዲፋለሙ ተጠርተዋል ብሏል። የአስቸኳይ ጊዜ ሰራተኞችና የሕክምና ባለሙያዎችም ለቫይረሱ የተጋለጡና የተጋለጡትን በማስታመም ለሞት ያጣጣሩትን ከጎን ቆሞ በማጽናት የሌሎችን ህይወት ለመታደግ ሲሉ የራሳቸውን ህይወት ሳይቀር ለአደጋ እንደሰጡ በመጥቀስ በመቶዎች የሚቆጠሩት የጤና ባለሙያዎችና ሰራተኞች ውድ ህይወታቸውን የከፈሉ መሆኑን ርዕሰ አንቀጹ አስረድቷል። ርዕሰ አንቀጹ በመቀጠል ሌሎች በሚሊዮን የሚቆጠሩና አነስተኛ ክፍያ የሚከፈላቸው ሰራተኞች ደግሞ የአገሪቱን እንቅስቃሴ እንዳይገታና እንዲቀጥል ያደረጉ ናቸው። ሌሎች እንዲመገቡ እህል አሁንም ቢሆን መዘራት፣ መብቀል፣ መዘገጃጀት፣ መሰራጨትና ለገበያ ቀርቦ መሸጥ አለበት። በመላ ሀገሪቱ የፖስታ መልእክት እየተለየ በየአድራሻው መላክ አለበት። የኃይል ሰጪና አመንጭ ተቋማት ላይ የሚሰሩ የመጠጥ ውሃን የሚንከባከቡ ስራ ላይ የተሰማሩት ሁሉ ለአገሪቱ ህልውና ከፖለቲካው አስተዳደርና አመራር ላይ ካሉ ሰዎች ወይም ለወረርሽኙ እልባት ለመስጠት ስርጭቱንም ለመክታት በተደራጀ ሁኔታ ለመምራትም ከሚሰሩት ሁሉ ያነሰ አስተዋጽኦ ያላቸው አይደሉም ብሏል። ፕሬዝደንት ዶናልድ ትራምፕ ብዙ ነገሮች በሚያስፈልጉበት በዚህ አስቸጋሪ ሁኔታ ውስጥ እንኳን ዩናይትድ ስቴትስ ፍጹም የማይረታ ጥንካሬ ያላት መሆኑን ዓለም ያስተዋለ ነው ማለታቸውን የገለጸው ርዕሰ አንቀጽ ፕሬዝደንቱ በአገራችን ምድር ሁሉ ጀግኖች በእያሉበት ለተግባር የተሽቀዳደሙ ነው። ዶክተሮቹና ነርሶች ይቻሉትን ነፍስ ሁሉ ለማዳን እንቅልፍ አልባ ሌሊቶችን አሳልፈዋል። ገበሬዎች፣ ትራክተር ነጂዎች፣ ግሮሰሪ ሰራተኞች መደብሮቻችን እንዲሞሉና ሰዎች እንዲመገቡ አድርገዋል። ቤተሰቦች ጎረቤቶቻቸውን በሚያስፈልጋቸው ሁሉ ረድተዋል። ጠቅላላው ማህበረሰቡ ይህን ቀውስ ድል ለመንሳት በአንድነት ተሰልፈዋል ማለታቸውን ርዕሰ አንቀጹ አስረድቷል። በመጨረሻም ይህ ሁሉ ለዚች ሀገርና ለሀገሪቱም ህዝብ የተከፈለ ዋጋ ሲሆን የሀገራችን ህዝብ ምን ማድረግ እንደቻለና በዚህም የምን ያህል ሰው ህይወት ማዳን እንደተቻለ ታይቷል በማለት ርዕሰ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ተናደሩ። Thank you.